Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ህዳር 1 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ፕሮግራማችን ጀመረ። ለዛሬ ምሽት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ከሶማሌ ክልል ተጠባባቂ ርዕሰ መስተዳድር ጋር የተደረገ ቆይታ ይኖረናል።
ልክ ትግራይ ሌላ ሀገር እንደሆነች በአህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለመሆን አይፈቀድም።
የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድን የሰማችሁት። ሙሉ ቃለ መጠይቁ በአብይ ርዕሳችን ይቀርባል።
የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነጻ ለማድረግ ነው።
የግሪን ኢትዮጵያ የድህረ ገጽ እንቅስቃሴ መስራች የሆነችው ኤልሻዳይ ግርማን የሰማችሁት። በቅርቡ ከዘንቢል መልስ የተሰኘ አካባቢን ከፕላስቲክ ምርቶች የማጽዳት ዘመቻን ጨምሮ ሌሎች እንቅስቃሴው የሚያከናውናቸውን ስራዎች በምሽቱ ልታጋራን እንግዳ አርገናታል። እንደምናምሽታችኋል የተከበራችሁ አድማጮች። ምሽቱን ከኛ ጋር ተቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። በድጋሚ እንደምናምሽታችኋል። በምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ለማግኘት እንደተቸገሩ አንዳንድ ግለሰቦች ገለጹ። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በተጠቀሱት ስፍራዎች አገልግሎቱ ስለመቋረጡ መረጃ እንደሌላቸው አስታውቋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው፣ አካባቢውን ሰላም ለማድረግም እርምጃው ይቀጥላል ሲሉ አቶ ጌታቸው አክለዋል። በዚህ ዙሪያ ከኢትዮ ቴሌኮም የስራ ኃላፊዎች ጋር የአሜሪካ ድምጽ መረጃ ለማግኘት አልቻለም። ዜናውን ያደረሰን ናኮር መልካ ነው። የማሊ የቀድሞ ፕሬዝዳንት አማኒ ቱማኒ ቱሬ በ72 ዓመታቸው አረፉ። የቀድሞ ፕሬዝዳንት ቱርክ ውስጥ እንዳረፉ ነው ሮይተርስ የዘገበው። የህልፈታቸው ምክንያትም አልተገለጸም። የቀድሞ የጦር ሰራዊት ጄኔራል የነበሩት ፕሬዝዳንቱ ምርጫዎችን ጨምሮ በማሊ የዴሞክራሲ ለውጥ ለማካሄድ ባደረጓቸው ጥረቶች ይወደሳሉ። ከ8 ዓመታት በፊት በመፈንቅለ መንግስት የተወገዱ ሲሆን ከሳቸው በኋላ በትረ ስልጣኑን የጨበጡት ኢብራሂም ቦባካርም ከ3 ወራት በፊት በመፈንቅለ መንግስት እንደወረዱ ይታወሳል። የተባበሩት አረብ ኤሚሬቶች ውስጥ ለናይጄሪያው ሽብርተኛ ቡድን ለቦኮ ሀራም የገንዘብ ድጋፍ በማድረግ የተከሰሱ 6 ናይጄሪያውያን ከ10 ዓመት እስከ እድሜ ልክ እስራት የሚደርስ ቅጣት ተወሰነባቸው። ዴይሊ ትረስት የተባለው ጋዜጣ ባወጣው ሪፖርት ከ3 ዓመታት በፊት የታሰሩት ተከሳሾቹ ባለፈው ዓመት ቅጣቱ ተፈርዶባቸው የነበረ ሲሆን ይግባኝ ፍርድ ቤት ቅጣቱን አጽንቶታል። ሰዎቹ እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 በነበረ ጊዜ ውስጥ ለቦኮ ሀራም የሚውል 780 ሺህ ዶላር ከዱባይ ወደ ናይጄሪያ ልከዋል በሚል ነው የተወነጀሉት። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሪፐብሊካኖች እንዲሰረዝ በሚሹት ኦባማ ኬር ተብሎ በሚታወቀው ለአቅም ተመጣጣኝ የሆነ የጤና ዋስትና ጉዳይ ግራ ቀኝ ክርክር ዛሬ ያደምጣሉ። በቅርቡ ዳኛ ኤሚ ኮኒ ባሬት መሾማቸውን ተከትሎ በጠቅላይ ፍርድ ቤቱ ወግ አጥባቂ ዳኞች 6-3 አብላጫነት በያዙበት በአሁኑ ወቅት ነው ክርክሩ የሚሰማው። ምንም አይነት የጤና ጠንቅ የማያስከትለውን የኮቪድ-19 መከላከያ ክትባት ፍለጋውን የተመለከተ መልካም ዜና በተሰማ በጥቂት ሰዓታት ውስጥ ብራዚል ውስጥ የሚደረገው የሁለተኛ ዙር የሙከራ ምዕራፍ እንዲቋረጥ ተደርጓል። የቻይናው ሲኖቫክ የሰራው ኮሮና ቫክ የተባለ ክትባት በአንደኛው በጎ ፈቃደኛ የሙከራ ተሳታፊ ላይ አሉታዊ የጤና እክል ካስከተለ በኋላ እንዲቋረጥ መደረጉን ነው የብራዚል የጤና ተቆጣጣሪ አካል ያስታወቀው። የክትባት ሙከራ ተሳታፊ ተሳታፊው በመታመሙ ሙከራው እንዲቋረጥ ሲደረግ ይህ ሶስተኛው ዙር መሆኑ ነው። ቀደም ብሎ በተሰማ መልካም ዜና ደግሞ የዩናይትድ ስቴትስ የምግብና መድኃኒት አስተዳደር FDA በሰው የተፈጥሮ የበሽታ መከላከያ አምሳል ለተሰራ መድኃኒት በኮቪድ-19 ለአጣዳፊ ሕክምና እንዲሰጥ ፈቃድ ሰጠ። ባምላኒቪማብ የተሰኘው መድኃኒትን በጋራ የቀመሙት የዩናይትድ ስቴትሱ ኢላይ ሊሊ እና የካናዳው አብሴሌራ ኩባንያዎች ናቸው። መድኃኒቱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኮቪድ-19 በታመሙበት ጊዜ ከተሰጣቸው መድኃኒት ጋር ተመሳሳይ ይዞታ ያለው ነው። FDA መድኃኒቱ እድሜያቸው 12 እና ከ12 ዓመት በላይ ለሆኑና በኮቪድ-19 በከፋ ሁኔታ በጽኑ ለታመሙ ሰዎች በአጣዳፊ ሕክምና እንዲሰጥ ነው የፈቀደው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ውስጥ ባሳለፍነው ሳምንት በየቀኑ በአማካኝ ከ100,000 በላይ የኮሮና ቫይረስ ተያዦች ተገኝተዋል። ሆስፒታል የሚገቡ ሰዎች ቁጥርም ትላንትና ሰኞ ብቻ ከ59,000 በላይ እንደነበረም ተገልጿል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መርሃ ግብሮች ጋር አብራችሁ ትቆዩ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ በአብይ ርዕሳችን ወደ ያዝነው ጉዳይ እንለፍ። የሶማሌ ክልል በኢትዮጵያ አስተማማኝ ሰላም እንዲሰፍንና የፌዴራል መንግስትንም በሚጠበቅበት ሁሉ ለመደገፍ ዝግጁ እንደሆነ አስታወቀ። የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በትግራይ ክልል እየተወሰደ ነው ያሉት ህግን የማስከበር ዘመቻ በአጭር ጊዜ ይጠናቀቃል ብለው እንደሚያምኑ ገልጸዋል። የትግራይ ክልል የድርድር ጥያቄ ከማቀረቡ በፊት ህገ መንግስቱን በመጣስ ያካሄደውን ምርጫ ውድቅ ማድረግ፣ በውስጡ የደበቃቸውን ወንጀለኞች አሳልፎ መስጠትና ለሰላም ዝግጁ መሆኑን ማረጋገጥ ነበረበት ያሉት አቶ ሙስጠፌ ይህን ህግን የማስከበር እርምጃ እንጂ ዓለም አቀፍ ድርድር አያስፈልገውም ብለዋል። ሁሉም ክልሎች የትግራይ ክልል ተወላጆችን መብት ያላግባብ እንዳይጥሱም አቅጣጫ እንደተቀመጠላቸውም አስታውቋል። ከተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ጋር ቆይታ ያደረገው አዲስ ቸኮል ነው። ቀጥሎ ይቀርባል።
ልክ የዛሬ ሳምንት ጠቅላይ ሚኒስትር አብይ አህመድ ህወሓት በሰሜን እዝ ላይ እርምጃ መውሰዱን አስታውቆ ነበር። የትግራይ ክልል ግን የሰሜን እዝ ከኔ ጎን ቆመ እንጂ የወሰድኩት እርምጃ የለም ይላል።
በዚህ ያለው ሁለት ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት የሰሜን እዝ በህወሓት ኃይሎች ተጠቅቷል። ለዚህ እንደ ማስረጃ ማቅረብ የሚቻለው የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ራሳቸው ይህን ያምኑ ይመስለኛል። እዚህ ያለውን እዝ በቁጥራችን ስር አድርገናል። ትግራይ ህዝብን ለመጨፍጨፍ የሚጠቀሙበት የነበሩትን መሳሪያዎች በቁጥራችን ስር አድርገናል የሚል ተናግሯል። እና የእዙ ከኛ ጋር አሰላለፉን አስተካክሏል የሚለውን ነገር እየፈጠራ ወሬ ነው።
ባሳለፍነው አንድ ሳምንት በርካታ ወታደራዊ ድሎች ተገኝተዋል ያሉት አቶ ሙስጠፌ በዚህ ሂደት የሰላማዊ ነዋሪዎች እንዳይጠቁ የተደረገው ጥንቃቄም ስኬታማ ነበር ይላሉ። የትግራይ ክልል ባለፉት ሁለት ቀናት ለአህጉራዊና ክፍለ አህጉራዊ ተቋማት ስላቀረበው የድርድር ጥያቄም ትግራይ ሉዓላዊ ሀገር ባልሆነችበት ሁኔታ መሰል ጥያቄ መቅረቡ ስህተት ነው ይላሉ።
ኢትዮጵያ መንግስት ድርድር ምንጊዜም ዘግይቷል አላለም። ሆኖም ግን ድርድሩ በህገ መንግስቱ ማዕቀፍ ውስጥ የሚደረግ እንጂ ልክ ትግራይ ሌላ ሀገር እንደሆነች በአህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለሚሆን አይፈቀድም። ሆኖም ግን ይሄ የህግ ማስከበር ኦፕሬሽን እንዲጀመር ያደረጉ ነገሮችን ህወሓት መተው አለበት። እነዚህ ነገሮችን ከተወ እንግዲህ ለድርድር ዝግጁ መሆኑን በዛ ነው የሚያስመሰክረው። ከነዚህ ውስጥ እንግዲህ አላሳልፍም ያላቸው ወንጀለኞች ማሳለፍ፣ ለህገ መንግስቱ ተገዢ ሆኖ በውሸት ያካሄደውን ምርጫ መሰረዝ እንዳለበትና ምርጫው ትክክል እንዳልሆነ ማመን አለበት። እንደዚህ በታሰሉ አንዳንድ እርምጃዎችን ቢወስዱ እንግዲህ ለድርድር ዝግጁ ናቸው የሚል ስሜት ሊሰጥ ይችላል። እነዚህ በሌሉበት ሁኔታ ግን ህገወጥ አሰራሮችን እንዳለ አቅፎ ህገወጥ ግለሰቦችንና በወንጀል የሚፈለጉትን ተጠርጣሪዎች በስሩ በጉያው ደብቆ የፌደራል መንግስትን ማንዴት አልቀበልም ብሎ ኢንተርናሽናል ድርድር ብሎ ነገር የለም።
በሌላ በኩል አሁን የዓለም አቀፍ ተቋማት በእናንተ በኩል ሰሞኑን እየተካሄደ ያለው ዘመቻ ያው የህግ የማስከበር ዘመቻ ነው የሚባለው። ይሄ ግን ህግ የማስከበር ዘመቻ ተብሎ አሁን የተጀመረው ወደ እርስ በርስ ጦርነት ሊያድግ ይችላል ብለው ይሰጋሉ። በዚህ ረገድ እርስዎ አቋም ምንድን ነው?
እኛ አቋም የእርስ በርስ ጦርነት እንዳይካሄድ የሚደረግ የህግ ማስከበር ዘመቻ ነው አምናለሁ። ምክንያቱም ህወሓት ስልጣን ካጣ ወዲህ በተለያዩ ሀገራችን ክፍሎች ከፍተኛ የሽብርና ግጭት ተግባራት ሲፈጽም ቆይቷል። ከነዚህ ውስጥ በመጨረሻ ባለፈው ሳምንታት ያየነው ወለጋ አካባቢ በጣም አሰቃቂ ሁኔታ የጸጥታ ዜጎች የተገደሉበት ሁኔታ ነው ያለው። እነዚህንና መሰል አሸባሪ ስራዎችን ሲሰራ የቆየ የሽብር ስራዎችን ሲሰራ የቆየ ድርጅት ነው። ከፍተኛ ሀይ ፕሮፋይል የሆኑ በከፍተኛ አመራር ላይ የተሞከሩ እና የተፈጸሙ ግድያዎች ተካሂደዋል በሀገራችን። የዚህ ሁሉ አቀነባባሪ ህወሓት ለመሆኑ ደግሞ ከበቂ በላይ ማስረጃ ተሰብስቧል። ስለዚህ ትግራይን እንደ ነጻ መሬት በመጠቀም ሌላውን የኢትዮጵያ ክፍል እንዳይረጋጋ፣ ሰላም እንዳያገኝ፣ እኛ ስልጣን ስላጣን፣ እኛ የበላይነት ስላጣን ሌላው ሰላም ማግኘት የለበትም በሚል በፍጹም ተቀባይነት በሌለው አስተሳሰብ ያው ሲያምስ የቆዩ። ስለዚህ እንዲያውም ይሄ ኦፕሬሽን ባይሰራ ሀገሪቷ ወደ እርስ በርስ ጦርነት ይገባለች የሚለውም ሚዛን ይዘፋል። ምክንያቱም ህገወጥ የሆነ ቡድን አንድን ክልል ሙሉ በሙሉ በተቆጣጠረበት ሁኔታ እዛ ክልል ያለውን ጠቅላላ ሪሶርስ ለሽብርና አገር ለማፍረስ በሚጠቀምበት ሁኔታ የእርስ በርስ ጦርነት አይመጣም ብሎ መቀመጥ በፍጹም የማይመስል ነገር ነው። ስለዚህ አሁን የተጀመረው የህግ ማስከበር ኦፕሬሽን የእርስ በርስ ጦርነት አገርቷ እንዳትገባ ለማስቆም የሚደረግ ጥረት እንጂ ወደ እርስ በርስ ጦርነት የሚያመራ አይደለም ብዬ አምናለሁ።
እሺ፣ በሌላ በኩል አሁን ወደ ትግራይ የሚወስዱ መንገዶች ሁሉም ተዘግተዋል። ባንኮች ዝግ ናቸው፣ በረራም የለም። እነኚህ ያው ጫና ከመፍጠር አንጻር ታስቦባቸው የተወሰዱ እርምጃዎች ሊሆኑ ይችላሉ። ነገር ግን ይህ በተራዘመ ቁጥር ህብረተሰቡን አይጎዳም ወይ? ይህ እርምጃስ በምን ያህል ጊዜ ሊጠናቀቅ ይችላል የሚለውን እስኪ
የመንግስት ሀሳብ። ይሄ ኦፕሬሽን በጣም በአጭር ጊዜና ብዙ ዋጋ ሳያስከፍል እንዲጠናቀቅ ነው፣ በዚህ ነው የተሰራ ያለው። እንግዲህ ህገወጡ ቡድን የትግራይ ህዝብ እንደ መያዣ ይዞ ወደ ግጭት የሚያመራ ተግባራት በመፈጸሙ መጨረሻ የመከላከያ ሰራዊትን በማጥቃቱ የመጣ ግጭት ነው። ስለዚህ እንግዲህ በግጭት ደግሞ ዜሮ ሁሉ ነገር ዜሮ ይሆናል፣ ምንም አይነት በንጹሐን ዜጎች ለሚደርስ ችግር አይኖርም ተብሎ አታምም። ነገር ግን ያንን ያ ብዙ እንዳይሆን ከፍተኛ ጥንቃቄ የተደረገ ነው።
በሌላ በኩል ከትግራይ ክልል ውጭ የሚኖሩ የትግራይ ተወላጆች ያለ አግባብ እየተያዙ ስለመሆናቸው ለቀረበላቸው ጥያቄ ሁሉም የሀገሪቱ ክልሎች የትግራይ ተወላጆችን ያለ አግባብ እንዳይዙ ወይም መብታቸውን የሚጥስ እርምጃ እንዳይወሰድባቸው የጋራ አቅጣጫ ተቀምጧል ብለዋል። ይሁንና ከሌሎች ብሔር ተወላጆች መካከል በወንጀል ተጠርጥረው የሚያዙ ሊኖሩ እንደሚችሉ ሁሉ ከትግራይም በተመሳሳይ የሚያዙ ሊኖሩ ይችላሉ ብለዋል። በዚህ ሂደት እርሳቸው የሚመሩት የሶማሌ ክልል ከተቃዋሚዎች ጋር በጋራ በመስራት የክልሉን ሰላም በማረጋገጥ እንዲሁም ከአጎራባች ክልሎችና ከፌዴራል መንግስት ጋር ተባብረው በመስራት ነገር ክልሉ የሚጠበቅበትን እያደረገ ነው ብለዋል።
ከተቃዋሚዎች ጋር ጥሩ መግባባት ነው ያለው፣ ጥሩ እየሰራን ነው። በእኛ ክልል እንደምታውቀው እንግዲህ የፖለቲካ ፓርቲዎችን ያህል ተጽዕኖ ያላቸው የሀገር ሽማግሌዎች አሉ። ስለዚህ በሀገር ሽማግሌዎች ደረጃ ጥሩ ትብብር እየሰራ ያለ ነው። አልፎ አልፎ አለመግባባቶች ሲፈጠሩ እነሱ እየገቡ እየዳኙ እንዲፈቱ እየሰራን ያለ ነው። በጣም ጥሩ ሁኔታ ነው ያለው። በነፃነት ይንቀሳቀሳሉ የተቃዋሚ ፓርቲዎች፣ የጎላ ችግር የለም። በዚህ ዙሪያ ጥሩ ነው ያለው ሁኔታ። ጸጥታን በተመለከተ የክልሉ ጸጥታ ምክር ቤት በየሁለት ቀኑ እየተሰበሰበ የስጋት ቀጠናዎችን እየለየ በእነዚህ ሄዳዎች መሰራት ያለበት ስራዎችንም እየሰራ ይገኛል። በአጠቃላይ ከአልሸባብ ጋር በተያያዘ ከጎረቤት ክልሎች ጋር በተያያዘ እንዲሁም ከተማ አካባቢ ብሔርና ጎሳ መሰረት ያደረገ ጥቃቶችን ለመፈጸም የሚንቀሳቀሱ ኃይሎችን ለማቆም ጥሩ እቅድ ሰርተናል። የጸጥታ አካላትም በከፍተኛ ዝግጅት ላይ ይገኛሉ። በጣም አስተማማኝ የሆነ ሰላም ነው ሶማሌ ክልል ያለው።
አጎራባች ክልሎች
በተመለከተ ኦሮሚያ ክልል ጋር ያለን በጣም ጥብቅ ጸጥታ አብሮ መስራት አለ። የተለያዩ ዞኖች ኮማንድ ፖስት በጋራ ሰርተው እንደዛ በዛ በቦርደር አካባቢ አጎራባች ድንበር አካባቢ ችግሮች እንዳይፈጠሩ እየሰሩ ነው። በጣም ጥሩ ሁኔታ ነው ያለው። በዛም ወደ አፋር አካባቢም አልፎ አልፎ ግጭቶች ይነሱ ነበር። ዋናው የግጭት ቀስቃሽ በእኛነት ህወሓት ነበር ብለን ስለምናምን አሁን እንዳውም ኦፕሬሽኖች ከጀመሩ በኋላ የመቀዛቀዝ ሁኔታ ይታያል። እና በኩልም ጥሩ ተስፋ ይታያል። ፌዴራል መንግስትን በተመለከተ እኛ እንግዲህ እንደ ፌዴራል መንግስቱ አካል የሚጠበቀንን ሁሉ ለማድረግ ዝግጁ ነን። በማንኛውም በምንችለው የፌዴራል መንግስትን ለማገዝ እንሰራለን። የፌዴራል መንግስት አገሪቷ አንድነት ለማስጠበቅ ፌዴራሊዝም እውነተኛ ፌዴራሊዝም ተግባራዊ ለማድረግ የሚያደርጋቸው እንቅስቃሴዎች እንዲፋልን ባለፉት ሁለት ዓመት ተኩል ክልላችን ያገኘው ሰላም የኢኮኖሚ ተጠቃሚነት ከፍተኛ ስለሆነ ያንን ለማስጠበቅ መብታችን እንደምንጠይቀው ሁሉ ግዴታችንን ለማውጣት ዝግጁ ነን።
የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ወደ ቀጣዩ ዝግጅታችን እንለፍ። ኤልሻዳይ ግርማ በአትላንታ ጆርጂያ የቴክኖሎጂ ኢንስቲትዩት የ3ኛ ዓመት የአካባቢያዊ ምህንድስና ተማሪና የግሪን ኢትዮጵያ የድህረ ገጽ እንቅስቃሴ መስራች ናት። ከተመሰረተ አጭር ጊዜ የሆነው የግሪን ኢትዮጵያ እንቅስቃሴ እንደ ታላቁ ህዳሴ ግድብ በአንበጣ ወረርሽኝ እንዲሁም በእንቦጭ አረም ያሉ ሀገራዊ ጉዳዮች ላይ እንቅስቃሴ ሲያደርግ የቆየ ሲሆን በአሁኑ ወቅት ደግሞ ከዘንቢል መልስ የሚል ዘመቻ ጀምሯል። ከዘንቢል መልስ ኢትዮጵያን ከፕላስቲክ ከረጢቶችና ምርቶች ነጻ በማውጣት አካባቢን የማጽዳት ዓላማ ይዞ የሚንቀሳቀስ ሲሆን ዘንቢልን የመሳሰሉና በድጋሚ ጥቅም ላይ የሚውሉ እንዲሁም አርጅተው ሲጣሉ አካባቢን የማይበክሉ መገበያያዎችን ሰዎች እንዲጠቀሙ እያስተዋወቀ ይገኛል። ኤደን ገረመው ከእንቅስቃሴው መስራች ኤልሻዳይ ግርማ ጋር የነበራት ቆይታ እንደሚከተለው ተሰናድቷል።
በኤልሻዳይ ግርማ የተመሰረተው የዘንቢል መልስ ዘመቻ በተለያዩ ማህበራዊ ሚዲያዎች ላይ ታዋቂና ተጽዕኖ ፈጣሪ ግለሰቦችን ዘንቢል ይዘው ሲጠቀሙ የሚያሳይ ምስሎችን በማሰራጨት ግንዛቤ ለመፍጠር እየተንቀሳቀሰ ነው። ዘንቢል ከሰሌን የሚሰራና ለረጅም ጊዜ የሚያገለግል ከረጢት ሲሆን ከገበያ ርቆ ሙሉ ለሙሉ በፕላስቲክ ከረጢቶች ከተተካ ጥቂት 10 ዓመታት አለፉት። በአካባቢ ጥበቃ ዙሪያ የሚንቀሳቀሰው ግሪን ኢትዮጵያም ተመልሰው ጥቅም ላይ መዋል የሚችሉ ዘንቢልና የጨርቅ ከረጢቶችን ወደ ገበያው ለማምጣትና ፌስታል በአካባቢ ላይ እየጣለ ያለውን ተጽዕኖ ለመቅረፍ ስለጀመረው ጉዞ ኤልሻዳይ ታስረዳለች።
የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነጻ ለማድረግ ነው እና የዘንቢልን መልስ ስንል ዘንቢል አሁን ከሰኔል ነው የሚሰራው። ሰኔል ደግሞ ቶሎ ሊበሰብስ የሚችል እቃ ነው። ከዛም በተጨማሪ ደግሞ ያው ልብስ የሚሰሩ አቡጃዲ የሚሰሩ እንዲሁም ደግሞ ከወረቀት ቦርሳዎች ሪሳይክል ከተደረጉ የወረቀት ቦርሳዎች የሚሰሩ የእቃ መያዣ ዘዴዎች አሉ እና እነሱን እንመልስ በሚል ነው ዘመቻው ማለት ነው። እና ፕላስቲክ ደግሞ ምን ያህል ጎጂ እንደሆነ በአካባቢ ማህበራዊ እና ተፈጥሯዊ ችግሮች አሉት እና ይህንን በማስመልከት ኢትዮጵያዊ የፕላስቲክን ጉዳት በማወቅ እና በማስተማር የዘንቢልን መልስ በሚል ዘመቻ ነው የጠረፍ ነው።
ኤልሻዳይ የፕላስቲክ ፌስታሎችም ሆነ ሌሎች እቃዎች ከተወገዱ በኋላ ከ400 ዓመት በላይ በመሬት ውስጥ ሳይበሰብሱ ሊቆዩ እንደሚችሉ በመጥቀስ አካባቢንና ተፈጥሯዊ ስነ ምህዳርን እንዳለ ይዞ ለማቆየት ወደ ሌሎች አካባቢን ወደማይጎዱ አማራጮች መሻገር እንዳለብንም ታስረዳለች።
የፕላስቲክ ከረጢት ጉዳቶች እንግዲህ ከአገር አልፎ ዓለምን እና የአየር ንብረት ለውጥን የሚያጠቃ ችግር ነው እና አሁን ለምሳሌ ስናይ በየአመቱ ከሚመረቱ ቢያንስ 300 ሚሊዮን ቶን ፌስታሎች ውስጥ በዓለም ውስጥ ማለት ነው 50% አንድ ጊዜ ብቻ የምንጠቀማቸው ፌስታሎች ናቸው። ማንኛውም አይነት ፕላስቲክ ደግሞ ለመበስበስ 450 ዓመታት በላይ ሊወስድ ይችላል። እንዲሁም ዩኤን እንዳደረገው ጥናት በፈረንጆች አቆጣጠር 2050 ውቅያኖስ ውስጥ ካሉት አሳዎች ውቅያኖስ ውስጥ ያለው ፕላስቲክ መጠን ይበዛል ይባላል እና የፕላስቲክ የሰራበት ንጥረ ነገር ደግሞ ለጤና ጥሩ አይደለም። የአየር ንብረት ለውጥ ደግሞ የዓለም ሙቀት መጠን ይጨምራል ቀስ በቀስ ማለት ነው። ከዛም ተጨማሪ ደግሞ እነዚህ የሚወጡት ንጥረ ነገሮች ወይም ኬሚካሎች የሚቃጠልበት አካባቢ ላይ ጭስ በማምጣት እና የሚተኑት ንጥረ ነገሮች የጤና ችግር ያመጣሉ። ሳምባ እና የልብ የተለያዩ አይነት በሽታዎች የሚያመጡ ናቸው ማለት ነው። ኢትዮጵያ ውስጥ ብቻ ደግሞ ባለፉት 10 ዓመታት ብቻ የምንጠቀማቸው ፕላስቲኮች በጣም በስተዋል ኢትዮጵያ ውስጥ ብቻ ስናይ ማለት ነው። እና እንዲሁም በ15% ብቻ ባለፉት 10 ዓመታት ጨምሯል። 15% ብዙ ነው እንግዲህ። እና ይሄ የሚያሳየው ደግሞ የፕላስቲክ መጠናችን እየጨመረ ነው። እነዚህ ፕላስቲኮች ደግሞ የተለያዩ አይነት እንስሳቶች ሊመገቧቸው ይችላሉ። እርሻ ላይም የሚያመጣው ጉዳት አለ። እነሱ በሚመገቡት ሰዓት ጊዜ ደግሞ ምግብ ሰንሰል ገባ ማለት እኛ የምንመገባቸዋለን ማለት ነው። በጣም ናኖ ፓርቲክል ስለሆኑ ትናንሽ ስለሆኑ ማለት ነው።
ኤልሻዳይ ከዘንቢል መልስ ዘመቻ ከአካባቢ ጥበቃ በተጨማሪም ሰፊ የስራ እድል ለወጣቶችና ሴቶች ሊፈጥር ይችላልም ትላለች።
ብዙ ኢትዮጵያዊ ፌስታል እየተጠቀመ ነው ያለው። ብዙ የፌስታል የሚያቀርቡም የተለያዩ ድርጅቶች አሉ። እና እኛ ማድረግ የምንፈልገው ልክ እንደ ድልድይ ሆነን ወይም ደግሞ ኢትዮጵያ ውስጥ ለብቻቸው ሴቶችም ሊሆን ይችላሉ የተለያዩ ማህበረሰቦች ዘንቢልን የሚያመርቱ ከረጢቶችን የሚሰፉ ሰዎች ጋር ማገናኘት ነው የምንፈልገው። እና የሚገርመው ነገር ደግሞ የዘንቢል ራሱ ብዙ አይገኝም አዲስ አበባ ውስጥ በተለይ የፕላስቲክ ዘንቢል መረት ጀምሯል። እና የፕላስቲክ ዘንቢል ደግሞ ያው ችግሩን ያባብሰዋል እንጂ አይጠቅም። ምክንያቱም የፕላስቲክ ዘንቢልን ደጋግመን መጠቀም ብችልም መጨረሻ ላይ ሲጣል ፕላስቲክ ነው። እና ዘንቢል አምራቾች የተለያዩ የኢትዮጵያ ክፍሎች ላይ ይገኛሉ። እና ይሄ ዘመቻ እንዲሁም በኢኮኖሚ ዘርፍ ላይ በጣም ይረዳል ይችላል።
ከዘንቢል መልስ ዘመቻ ቤቲጂ፣ ዘሪቱ ከበደ፣ እማማ ጽዮንን የመሳሰሉ ተጽዕኖ ፈጣሪ ግለሰቦችን በመጠቀም ዘንቢልን መልሶ ለማምጣት እየተንቀሳቀሰ ሲሆን በተጨማሪም ከፕላስቲክ ጋር ተያይዞ በሀገሪቱ ውስጥ ያለው ሕግ እንዲቀየርም እየጣረ መሆኑን ኤልሻዳይ ታስረዳለች።
ከሕጉ ጋር በተያያዘ ያለበት ደረጃ በጣም ጥሩ ነው ብዬ ነው የማስበው። ከአስር ዓመታት በላይ ይሆናል ሶስ አዲስ የሚባል ተቋም ፕላስቲክን ባን ለማድረግ እንቅስቃሴ ነበረ እና ቢሆንም ግን ያን ያህል አልተሳካም። ግን በፈረንጆች አቆጣጠር በ2007 ወይም ከ13 ዓመታት በፊት አንድ ህግ ወጥቶ ነበር እና ይሄ ህግ ምንድን ነው የሚለው ከ0.03 ሚሊሜትር በታች የሆኑ ፕላስቲክ ከረጢቶችን ወይም ፌስታሎችን አገር ውስጥ መስራትም ማስገባትም መጠቀም አይችልም የሚል ህግ ወጥቶ ነበር። ቢሆንም ግን ህጉ በስነስርዓት አልተገበረም እና ለውጥ አላመጣም። ፌስታሎች አሁንም እያየን ነው። አሁን የሚደረገው ዘመቻ ዲጂታል ካምፔኑ የጀመረው በቅርብ ጊዜ ነው። ግሎባል ፔፐርስ ባለፈው አመት በ2019 ድረገጽ ላይ ያለ አቤቱታ ማካሄድ ደግሞ አስጀምሮታል ማለት ነው። ከ10,000 በላይ ፊርማዎችን አግኝቷል የፔቲሽን እና አሁን ያ ግሩፕ ከኢትዮጵያ የአካባቢ የደንና የአየር ንብረት ለውጥ ኮሚሽን ጋር አብሮ ጎን ለጎን በመስራት በጃንዋሪ 2020 በፈረንጆች አቆጣጠር የረቂቅ ህግ ወይም ደግሞ የህግ ማስታወቂያ ሊወጣ ችሏል እና ይሄ ህግ ኢትዮጵያ ከፕላስቲክ በተለይ ደግሞ አንድ ጊዜ ብቻ ከምንጠቀማቸው ፕላስቲኮች ነፃ እንድትሆን የሚያደርግ ህግ አውጥቶ ነበር እና ወደ ፓርላመንት ተልኮ ኮመንት ተሰጡት አስተያየት ተሰጡት ተመልሷል እና ከስድስት ወር በኋላ እውን ይሆናል በማለት ነበረ። ቢሆንም ግን ያው በኮሮና ቫይረስ ምክንያት ትንሽ ቀስ ሊል ይችላል ማለት ነው።
ኤልሻዳይ ግርማ አሁን ላይ በማህበራዊ ድረገጾች ላይ ያለው ከዘንቢል መልስ ዘመቻ በቀጣይ ወደ ህብረተሰቡ ዘንድ ወርዶ ግንዛቤ ለማስጨበጥ በሰፊው እንደሚሰራም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ኤልሻዳይ ግርማን እናመሰግናለን። በምዕራብና ቄሌም ወለጋ ዞኖች ውስጥ የሚገኙ አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት መቋረጡን ቤተሰቦቻቸውን ለማግኘት የተቸገሩ ግለሰቦች ገልጸዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ግን በተጠቀሱት ስፍራዎች አገልግሎት ስለመቋረጡ መረጃ እንደሌላቸው አስታውቋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው፣ አካባቢውን ሰላም ለማድረግ እርምጃው ይቀጥላል ሲሉም አቶ ጌታቸው አስታውቀዋል። በዚህ ዙሪያ ከኢትዮ ቴሌኮም የስራ ኃላፊዎች መረጃ ለማግኘት አልተቻለም። ተጨማሪ ዝርዝሩን ናኮር መልካ ልኮልናል።
ወጣት ኩሳ ዲንቃ በቡራዩ ከተማ ነዋሪ እንደሆነ ይናገራል። ከባለፈው ሳምንት ዕለተ አርብ ጀምሮ በቄለም ወለጋ የሚኖሩ ቤተሰቦቹን በስልክ አግኝቶ ለማነጋገር መቸገሩን ይገልጻል ኩሳ። በዚህ ምክንያት መጨነቁን ተናግሯል።
ከወለጋ አካባቢ ቤተሰቦች የሚኖሩት ከአርብ ጀምሬ እነሱ እንዳገኛቸው አልቻልኩ። ምክንያቱም ደግሞ ተሳፋሪዎች ከዛ የመጡ ስነግዱን ኔትወርክ ተቋርጧል፣ ኢንተርኔትም ተቋርጧል ስልም ነው የሰማሁት እንጂ ምንም ተጨባጭ መረጃ የለኝ። እኔ አሁን በጣም ተጨንቻለሁ። ማለት ቤተሰቦችንም ድሮ በየቀን አገኛቸው ነበር፣ አገኛቸው አልቻልኩም እና በጣም የከፋ ዝጋሉት ነው ያለ።
ሌላው የነቀምቴ ከተማ ነዋሪው አቶ ጋሩማ ተሰማ እንዲሁ በምዕራብ ወለጋ ጉሊሶ የሚገኙትን ቤተሰቦቻቸውን በስልክ ለማግኘት እንዳልቻሉ ገልጸዋል። የስልክ አገልግሎቱ ከዚህ ቀደምም ከስድስት ወራት በፊት ተቋርጦ ነበር። መንግስት በአካባቢው የሚንቀሳቀሱ ሸማቂዎች ላይ እርምጃ ለመውሰድ አገልግሎቱን አቋርጦ ስለነበር አሁንም በዚያ ምክንያት የተቋረጠ መስሎኝ ስለ ቤተሰቦቼ ደህንነት ተጨንቄያለሁ ብለዋል አቶ ጋሩማ። የስልክና ኢንተርኔት አገልግሎቱ በምዕራብ ወለጋ ላሉ አሳቢ፣ አይራ፣ ጉሊሶ፣ ነጆ፣ መነሲቡ፣ ቂልጡካራ፣ ቦጂ ድርመጂና ቤጊ እንዲሁም በቄለም ወለጋ ደምቢዶሎ፣ ጊዳሚና አንፊሎ የተቋረጠ መሆኑን ስልክ በመደወል ባለመስራቱ አረጋግጫለሁ። የኢትዮ ቴሌኮም ምዕራብ ቀጠና ኃላፊ እንዲሁም የኢትዮ ቴሌኮም ከፍተኛ አመራሮች ስልክ ባለማንሳታቸው በዚህ ጉዳይ ዙሪያ ለጊዜው ምላሽ ማግኘት አልተቻለም። ነገር ግን የኢትዮ ቴሌኮም የምዕራብ ቀጠና ኃላፊው አቶ ሙላቱ ጉደታ ትናንት ለቢቢሲ አፋን ኦሮሞ ክፍል በሰጡት ምላሽ በተጠቀሱት አንዳንድ ስፍራዎች ከጥቅምት 25 2013 ዓ.ም ጀምሮ የሞባይልም ሆነ ኢንተርኔት አገልግሎት መቋረጡን ገልጸዋል። በአካባቢዎቹ የቴሌኮም አገልግሎቱ ለምን እንደተቋረጡ እንደማያውቁም አቶ ሙላቱ ገልጸዋል። አገልግሎቱን ለማቋረጥ እና ለማስጀመር ስልጣኑ አልተሰጠንም፣ የእኛ ኃላፊነት ለደንበኞች አገልግሎት መስጠት ነውም ብለዋል። አቶ ሙላቱ የሞባይል ስልክና ኢንተርኔት አገልግሎት መቋረጡን ለኢትዮ ቴሌኮም የበላይ አስተዳደር አስታውቀው ምላሽ እየጠበቁ እንደሆነም ጨምረው ተናግረዋል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ስለ አገልግሎቱ መቋረጥ መረጃ እንደሌላቸው ገልጸዋል። መንግስት በሸማቂዎቹ ላይ እርምጃ ለመውሰድ አገልግሎቱን የሚያቋርጥ ከሆነ ለህዝቡ ግልጽ አድርጎ ነውም ብለዋል።
እንግዲህ የሀገራችን አጠቃላይ ሰላም እና ደህንነት የማስከበር ስራ በክልላችን ተግባራዊ እየተደረገ ነው ያለው የጥፋት ኃይሎች ኦሮሚያን የጥፋትና የግጭት ክልል በማድረግ የኦሮሞን ህዝብ በማሸበር በአካባቢው በሰላም ወጥቶ መግባት የማይችልበት ሁኔታ እየተፈጠረ ያለበት ከተሞች፣ ዞኖች እና አንዳንድ የተወሰኑ ቀበሌዎች አካባቢ የሚታየውን ችግር ሙሉ በሙሉ በማቅረብ ክልሉን ሰላማዊ ለማድረግ እየተሰሩ ያሉ ስራዎች አሉ። እነዚህ ስራዎች በሁለት መልክ የሚገለጹ ሊሆኑ ይችላሉ። ህዝብን በማወያየትና በማስተባበር ህዝቡ የአካባቢውን ሰላምና ደህንነት እንዲያስከብር በዛ ላይ እየተሰራ ነው። በሌላ በኩል ደግሞ የሰላማዊ መንገድ የማይመርጡና ወደ ግጭት በማምራት በኃይል እርምጃ ወስደው አካባቢውን ለማሸበር የሚፈልጉ የሸማቂ ቡድን ኃይሎች እርምጃ ተወስዶ ከዚህ እኩይ ተግባራቸው እንዲታቀሙና የህዝቡ ሰላማዊ እንቅስቃሴው እንዲሰትም የማድረግ ስራ እየተሰራ ነው ያለው። ስለዚህ የኢንተርኔትና የሞባይል መቋረጥ እኔ በዚህ ደረጃ መረጃ የለኝም። የተቋረጠበት ምክንያት ምንድን ነው? ውስጣዊ የእነሱ የራሳቸው ችግር ሊሆን ይችላል። በተለየ ሁኔታ የሚገለጽ ከሆነ መንግስት ለህዝቡ ግልጽ አድርጎ የሚንቀሳቀስ ስለሆነ ከዚህ በፊትም ያንን ችግር ሲፈጠር እርምጃ ወስዶ ለማስተካከል ሲሞክር ያንን ህዝቡን አዌር አድርጎ እንዲያውቅ ተደርጎ የተገደበት ስለሆነ ይሄኛው ከዛ ጋር ይገናኛል አይገናኝም የሚለውን ሙሉ መረጃ የለኝም።
የክልሉ መንግስት ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ ላይ የኦሮሚያ ልዩ ኃይል ከሌሎች የክልሉ ጸጥታ አካላት ጋር በመሆን መንግስት ኦነግ ሸኔ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። በዚህ ዙሪያ ከሸማቂዎቹ ቃል አቀባይ ስልክ ስለማይሰራ ምላሽ ማግኘት አልተቻለም። ከዚህ ቀደም በምዕራብ ኦሮሚያ ታጥቀው በሚንቀሳቀሱ ሸማቂዎች ላይ መንግስት እርምጃ በወሰደበት ጊዜ የቴሌኮም አገልግሎት ለረዥም ጊዜ ተቋርጦ እንደነበረ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየንን በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።